የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 እና በ5 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ዛሬ በኢትዮጵያ ውስጥ የምታየው አካታች ሁኔታ ዜጎች መቀራረብ አልቻሉም፣ ዜጎች መነጋገር አልቻሉም፣ ዜጎች መደማመጥ አልቻሉም፣ ዜጎች መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ ነው።
አሁን በአገር ጉዳይ ላይ ዛሬ የምንወያያለን።
ያሰማናችሁም
ከአቶ ታደለ ደርሰህ ውይይት የቀነጨብ ነው ነው
ተከታተሉ።
እኛ በክርስቶስ ልደት ነው የምንቆጥረው። 2010 ነው በፀሐይ በጨረቃ በሚቆጥሩ ሰዎች ግን 2018 ነው፣ ወይም ደግሞ ሉዊ ሶላር ሲስተም የሚሉት የጨረቃና የፀሐይ ጥምር አቆጣጠር ማለት ነው።
የአውሮፓውያኑን አዲስ ዓመት ልንቀበል ዛሬ ዋዜማው ላይ አይደለን?
የኢትዮጵያው ከባተማ አራተኛ ወሩን ሊያስቆጥር ቀናት ናቸው የቀሩት።
መሆኑን በኢትዮጵያና በአውሮፓውያኑ ያለው የዘመን አቆጣጠር ምን አለያየው?
መጋቢ ብሉይ ዝራ ለገሰ ማብራሪያውን ሰጥተውናል።
በተረፈ እንግዲህ አዲሱን ዓመት ለምትቀበሉ እንኳን አደረሳችሁ፣
ዘመኑም የፍስሐና የጤና ይሁንላችሁ እንላለን።
የተለመደ የናፍቆት ሰላምታችን የሚደረሳችሁ
ከፕሮግራሙ አቀነባባሪ ንጉሡ ታምሬ ጋር አዘጋጅና አቅራቢዎቹ
አሉላ ከበደና
አዲሱ አበበ ነን።
ከዜናው ንባብ ቀጥሎ
የዛሬ ታህሳስ 22 2010 የራዲዮ መጽሔት መሰናዶ ይቀጥላል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አዲሱን 2018 ዓመተ ምህረት የተቀበላችሁ ሁሉ እንኳን ለአዲሱ ዓመት አደረሳችሁ። በአሁኗ ደቂቃ ህንድና በ19ኛው የጊዜ ቀጠና ውስጥ ያሉ ሁሉ አዲሱን ዓመት እያከበሩ ናቸው። ኢትዮጵያ የምትገኝበት 14ኛው የጊዜ ቀጠና ከሶስት ሰዓት ያነሰ ጊዜ መጠበቅ አለበት። እስከዚያው መጪውን ሰዓት ከእኛ ጋር ቆዩ። የኢህአደግ ሥራ አስፈጻሚ ኮሚቴ ለ17 ቀናት ያካሄደውን ግምገማ አጠናቆ ትናንት ባወጣው መግለጫው ኢትዮጵያ በአንድ በኩል ግንባሩ በተከተለው መሠረታዊና ትክክለኛ ባለው አቅጣጫ ተገኝተዋል ባላቸው መልካም ውጤቶች በሚያስጎመጅ ሁኔታ ላይ እንደምትገኝ፣ በሌላ በኩል ደግሞ ፈጽመናቸዋል በሚላቸው ስህተቶችና ከእድገት ጋር ተያይዘው በተከሰቱ ሲል በገለጻቸው አዳዲስ ለውጦችና ፍላጎቶች ምክንያት ለጊዜውም ቢሆን በአሳሳቢ ወቅታዊ ችግሮች ተወጥራ የቆየችበት ሁኔታ መፈጠሩን መገምገሙን አስታውቋል። ግንባሩ ትናንት ባወጣው በዚሁ መግለጫው ስኬትና ድክመት ናቸው እንዲሁም የችግሮች ምንጮች ያላቸውን ጉዳዮች በስፋት ከዘረዘረ በኋላ ችግሮቹና በተራዘመ ትግል የተገነባቸውን አገር ለአደጋ ማጋለጥ የጀመሩት ጉድለቶች በዋነኛነት የኢህአደግ ከፍተኛ አመራር በተለይም የሥራ አስፈጻሚ ኮሚቴው ድክመቶች ናቸው ብሏል። በመቀጠልም የሥራ አስፈጻሚ ኮሚቴ አባላቱና የድርጅቱና የመንግሥት ከፍተኛ ኃላፊዎች በተናጠልና በጋራ ስትራቴጂያዊና ታክቲካዊ አመራር የመስጠት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው። በዚህ ግምገማ የኢህአደግ ሥራ አስፈጻሚ ኮሚቴና የመንግሥት የበላይ አመራሮች ወቅቱ የሚጠይቀውን ስትራቴጂያዊ አመራር የመስጠት ጉድለታቸው ሰፊ እንደሆነ ታይቷል። ከፍተኛ አመራሩ ችግር አስቀድሞ የመለየት ተንትኖ የማወቅ የመፍቻ መንገዶች የመተለምና በዚሁ መሠረት የመፍታት ብቃቱ ወቅቱና መድረኩ ከሚጠይቀው ደረጃ ጋር አብሮ ባለማደጉ የተወሳሰበውን አገራዊ መድረክ በብቃት የመምራት ጉድለት እንደነበረበት የጋራ አቋም ተይዟል። በመሆኑም ለተፈጸመው ስህተትና ለደረሰው ጉዳት ከፍተኛ አመራሩ ኃላፊነቱን እንደሚወስድ ስምምነት ላይ ተደርሷል ሲል ይነበባል። ይሄው ለግንባሩ ቅርበት ባለው የሚዲያ ዘርፍ ዌብሳይት ላይ የወጣ መግለጫ። ከዚህ በመነሳት ይላል መግለጫው በመቀጠል ሥራ አስፈጻሚ ኮሚቴው መላ የአገራችን ሕዝቦች በከባድ ተጋድሏቸው ያስመዘግቧቸውን ድሎች ጠብቆና አስፍቶ ለማስቀጠል ባለመቻሉ እንዲሁም በድርጅታችን ውስጥም ሆነ በአገራችን ውስጥ የሚታዩ ልዩ ልዩ ችግሮችን በጊዜና በከፍተኛ የኃላፊነት መንፈስ ለመፍታት ባለመቻሉ ለደረሰው ጉዳት ሙሉ ኃላፊነቱን ከመውሰድ በተጨማሪ ለመላ የአገራችን ሕዝቦችና የድርጅታችን አባላትና ደጋፊዎቻችን ልባዊ ይቅርታ ይጠይቃል። የኢህአደግ ሥራ አስፈጻሚ ኮሚቴው አጣዳፊ ችግሮችን እየፈታ ለዘላቂ ለውጥ መስራት አለበት ሲል ወስኗል። ባለስምንት ነጥብ የተግባር መመሪያ አውጥቷል። የሕዝቡን ሰላማዊ ኑሮ የሚያውኩ ማንኛውም እንቅስቃሴዎች ከሕዝብ ጋር በመሆን በቁጥጥር ስር ለማዋል የመንግሥት ሙሉ ኃላፊነት ወስዶ እንዲያስፈጽም፣ በኦሮሚያና በሶማሊያ ክልሎች የተፈጠረውን ጨምሮ በወሰኑም ሆነ በሌሎች ምክንያቶች የሚያጋጥሙ ሞትና መፈናቀል ሙሉ በሙሉ ለማስቆም መወሰኑን፣ በከፍተኛ አመራር ደረጃ የሚታይበትን ድክመት ለማስተካከል የርምት እርምጃ እንደሚወስድ፣ ወጣቶች የሚያነሷቸውን ጥያቄዎች በሚገባ ለመመለስ በልማትና በሀገራዊ አንድነት ዙሪያ መትጋት ሲኖርባቸው፣ ህዝብን ከህዝብ ጋር በሚያራርቅ አፍራሽ ተግባር ውስጥ የተሰማሩ ያላቸው የግልና የመንግስት የሚዲያ ተቋማት አካሄዳቸውን የሚያስተካክሉበት ሁኔታ ለመፍጠር እንደሚንቀሳቀስ የሥራ አስፈጻሚ ኮሚቴው አስታውቋል። በኢህአዴግ የሥራ አስፈጻሚ ኮሚቴ ግምገማና መግለጫ ላይ ዝርዝር ዘገባዎችን ከተለያዩ የግንባሩና የመንግሥት አካላት ተጨማሪ ማብራሪያዎችና ከባለሙያዎች ትንታኔዎች ጋር ሰሞኑን በስፋት ይዘን ለመመለስ ጥረት እናደርጋለን። ዛሬ ማዕከላዊ ኬንያ ውስጥ በደረሰ የመኪና አደጋ ቢያንስ 36 ሰው ሲሞት በሌሎች 11 ሰዎች ላይ ጉዳት ደርሷል። የፈረንሳይ የዜና ወኪል ባሰራጨው ዘገባ ናኩሩ ኤልዶሬት አውራ ጎዳና ላይ ከቡሲያ ተነስቶ ሲጓዝ ከነበረ በተቃራኒ አቅጣጫ ሲሄድ ከነበረ የጭነት ተሽከርካሪ ጋር ፊት ለፊት በመጋጨቱ እንደሆነ አደጋው የደረሰው አመልክቷል። በቀድሞው የግብፅ ፕሬዚደንት መሐመድ ሞርሲ ችሎት ዘልፈዋል በሚል የሶስት ዓመት እስራት ተፈረደባቸው። ሌሎች 19 ሰዎች ላይም በተመሳሳይ ክስ የተለያዩ ቅጣቶች ተጥለውባቸዋል። ይግባኝ እንደሚሉ የሞርሲ ጠበቃ ተናግረዋል። ክቡራትና ክቡራን አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ ውስጥ በፕሬዚደንቱ ጆሴፍ ካቢላ ላይ የተቃውሞ ሰልፍ ሊወጡ ነበር በተባሉ ሰዎች ላይ የሀገሪቱ ፖሊስ አስለቃሽ ጋዝ ተኩሷል። ጆሴፍ ካቢላ ስልጣን አልለቅም በማለታቸው ምክንያት እየተነሳባቸው ያለ ተቃውሞና የፖለቲካ ቀውስ እየተባባሰ መምጣቱ ይሰማል። ኢራን ውስጥ ለቀናት የዘለቁ ተቃውሞዎች ተቀጣጥለው ባሉበት ሁኔታ የሀገሪቱ መንግስት ኢንስታግራምና የመልእክት መለዋወጫውን አፕ ቴሌግራምን ዛሬ ዘግቷል። ባለሥልጣናቱ አፖቹን የዘጓቸው ለጊዜው እንደሆነና እርምጃውን የወሰዱትም ሰላምን ለማስፈን በሚል መሆኑን መግለጻቸውን የሀገሪቱ የመንግስት ቴሌቪዥን ዘግቧል። የዜናው ሰዓት አበቃ። መልካም አዲስ ዓመት። ጤና ይስጥልኝ። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ።
ይህ የራዲዮ መጽሔት ዝግጅት ነው።
ሁሌም ዜናውን ተከትለን ነውና የምንመጣው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ አባ ይፍቱኝ ሲኦል አለ ሲሉኝ የለም ብዬ ክጄ የባልቴት ተረት ነው በማለት ቀልጄ አውቄ በድፍረት በድያለሁና ያንሱኝ በንስሐ ያንሱኝ በቀኖና ሲኦል ከነጭፍራው በጉም ተሸፍኖ እንዴት ሳላየው ኖርኩ ካጠገቤ ሆኖ።
አባ ይፍቱኝ ሰይጣን ብሎ ነገር የተጭበረበረ ዋዛ ነው ቧልት ነው ብያስብ ነበረ። ይሄ እውነት ሆኖ ዋዛና ተረቱ ባይኔ በብረቱ ዲያብሎስን አየሁት በሸሚዝ ዘንጦ እልፍ ግዳይ ጥሎ ቸብቸቦ ጨብጦ።
አባ ልክ እንደ ብርሌ አጥንት ሲከሰከስ አባይን አዋሽን የሚያስንቅ ደም ሲፈስ ለምለም ፍጥረት ሁሉ ወደ አመድ ሲመለስ
ልክ እንደ ጧፍ ሐውልት ምስኪኖች ሲጋዩ ምድጃው ዳር ሆነው ይሄንን እያዩ ገሃነም ከላይ ነው ብለው መሳቶ እርሶ እንደ ፈቱኝ እግዚአብሔር ይፍታው። አባ ይፍቱኝ የሳምንቱ ምርጥ ግጥም ነው።
ከበእውቀቱ ስዩም ምርጥ ግጥሞች መድበል የወሰድነው ነው። በእውቀቱን እናመሰግናለን።
My dear friend. Nobody really knows the words.
በራዲዮ መጽሔት የሰዓት አቆጣጠር መሰረት አዲሱ ዓመት ቀድሞ ይጀምር ይመስላል
ይመስላል።
ማሪያ ኬሪ
ቆጥረናል።
እዚህ ያገሬው ሰዎች ኢትዮጵያውያንን ታድላችሁ ይሏቸዋል።
ለምን ሲሉ
ሁለት ገና
ሁለት አዲስ ዓመት ታከብራላችሁ ነው መልሳቸው።
መች በዚህ ብቻ ታዲያ ያቆማሉ? 8 years younger
ከኛ በ8 ዓመት ወጣቶች ናቸው
እንደማለት።
ለነገሩ እነት ነው። ገናን ባከበርን በሳምንቱ
አዲሱን ዓመት እንቀበልና አብረንም
ሃፒ ኒው ኢየር መልካም አዲስ ዓመት እንባባላለን። በነገራችን ላይ ሃፒ ኒው ኢየር አሉላ
እሱላንተም ሃፒ ኒው ኢየር እንኳን አደረሰ
እና አበባ አበባዬ መስከረም ጠባዬ ባንልም
አዲሱን የ2018 ዓመተ ምህረት ለመቀበልና ለማክበር አሁን ተዘጋጅተናል።
ለመሆኑ የኢትዮጵያዊ ዘመን ቀመር
እንዴትና ለምንድን ነው ከአውሮፓውያኑ የተለየው?
ለኢትዮጵያ የዘመን አቆጣጠር ባለቤቷ
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆኗ ይነገራል።
ከሆነ ሊቃውንቷ ምን ይላሉ?
መጋቤ ብሉይ እዝራ ለገሰ የሊቃውንት ጉባኤ ምክትል ሰብሳቢ ናቸው።
ወደ አውሮፓ ደውዬ ነበርና ያገኘኋቸው። መጋቤ ወደ አውሮፓ ምን እግር ጣሎ ብዬ ነው ጀመርኩት።
ወደ አውሮፓ የመጣሁበት ምክንያት የትምህርት እድል ገጥሞኝ አባቶች ፈቅደውልኝ የመጣሁት አሁን ጨርሼ በመመለስ ላይ ነው። መንገድ ላይ ነኝ።
ጥሩ።
ሌላ የአውሮፓውያን 2018 ነገ ነው። እንኳን አደረሳቸው እንላለን።
አሜን።
እንግዲህ ዋናው ቁም ነገሩ ለምን ተለያየን መቼ ተለያየን የሚለውን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘመናትን ትቆጥራለች። አሁን 2010 ዓመተ ምህረት ነው። 2010 ዓመተ ምህረት ብለን ስንናገር ግን መሰረታችን ቅዱስ መጽሐፍ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 14 ላይ እግዚአብሔር በጠፈር ብርሃናት ይሁኑ ሰማይ ብርሃናት ይሁኑ ብሎ እንደተናገረና ቀንና ሌሊትን ይለዩ ዘንድ ይላል። ገዢ ሆኖ ወይም ደግሞ ሌሊቱንና ቀኑን እንዲገዙ እየተፈራረቁ እንዲገዙ እድል የተሰጣቸው ፀሐይና ጨረቃ ናቸው። ቀናቱን በፀሐይ ከሆነ የምንቆጥረው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ፀሐይ የቀን መቁጠሪያ ስለሆነ ቀን በፀሐይ ስለሆነ የሚቆጠረው 2010 ዓመተ ምህረት ብላ ትቆጥራለች ኦርቶዶክሳዊት ተዋህዶ ቤተክርስቲያን። አቆጣጠሯ ልክ ነው። እሷ ራሷ ያመነጨችው ሳይሆን ምን ጊዜም ከመጽሐፍ ቅዱስ ነው የተነሳችው። መሰረቷ መነሻው መጽሐፍ ቅዱስ ነው የኛ ቤተክርስቲያን ማለት ነው።
እንደው መጋቤ እንዳላደናቅፈውት እንጂ ትምህርቱ ወይም ደግሞ ገለጣው ለእኔ ቢጤው ምናልባት ጠጠር እንዳይል ነገ 2018 ይላሉ አውሮፓውያን፣ እኛ 2010 ላይ ነን። ይሄ ልዩነት እንዴት መጠቀ? ይሄ ነው እንደ ዋናው ቁልፉ ነገር።
እንግዲህ ለምንድን ነው የተለያየ ነው የሚለውን እኛ በክርስቶስ ልደት ነው የምንቆጥረው። ጌታ የተወለደበትን ዓመተ ምሕረትን ወይም ከጽንስ ጀምራ ነው ዓመተ ምሕረት ብላ የምትጀምረው። ሮማውያን ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት አብዛኛው የአውሮፓ ሀገሮች ከአሕዛብ ነው የተነሱ። በነገራችን ላይ እኛ የአይሁድ ክርስቲያን ተብለን የምንጠራው በክርስቶስ የዳነ ነገር ግን ከክርስቶስ ወደዚህ ዓለም መምጣት በፊት ትንቢተ ነቢያትን ሲጠባበቅ የነበረ የአይሁድ ክርስቲያን ተብሎ ይጠራል። የኛ ዓመተ ምሕረቱን 2010 ያልንበት ምክንያት ትንቢተ ነቢያትን ይዘን ፀሐይን መቁጠሪያችን ይዘን እየቆጠር ነው። በአጭሩ አሁን የምንለው ምንድን ነው? 2010 ነው በፀሐይ በጨረቃ በሚቆጥሩ ሰዎች ግን 2018 ነው፣ ወይም ደግሞ ሉዊ ሶላር ሲስተም የሚሉት ወይም የጨረቃና የፀሐይ ጥምር አቆጣጠር ማለት ነው።
አውሮፓውያኑ በጨረቃ ነው የሚቆጥሩት ነው የሚሉኝ።
መነሻው ነው አሁን በጨረቃ አይቆጥሩ።
ልዩነቱ ሁልጊዜ ግን 8 ዓመት አይደለም፣ 7ም ልዩነት ያለበት አለ። አሁን እስከ
ይሄ ምን ጊዜ ቢሆን የጨረቃው እና የፀሐዩ መለየት ነው። እና መነሻችን ግን የምንይዘው ግን ትልቁ ነገር ለሰው እንዲረዳ እኛ በፀሐይ ነው የምንቆጥረው፣ እነሱ ግን በፀሐይና በጨረቃ ሲስተም ነው የሚቆጥሩት። ሁለቱም ጥምር አቆጣጠር ማለት ነው።
ግን የአውሮፓም የኢትዮጵያም አቆጣጠር ዓመተ ምሕረት ነው የሚባለው አይደለም? 2010 ዓመተ ምሕረት ይባላል በኢትዮጵያ፣ በፈረንጆችም 2018 ዓመተ ምሕረት ነው የሚባለው።
እውነት ነው።
እንደው ምናልባት ትክክሉ የቱ ነው ማለት ይቻላል ወይ? የትኛው ነው ትክክል ቢል አንድ ሰው አሁን
ይቻላል? የኢትዮጵያ ነው እውነት የኢትዮጵያ አቆጣጠር ነው።
እስቲ እንዴት?
ለምን በኦሪት ዘፍጥረት ላይ ቅድም በተናገርኩት ምዕራፍ ላይ ትልቁን ብርሃን ቀን እንዲገዛ አደረገው ይላል። ፀሐይ ማለቱ ነው። የቀን መቁጠሪያ ፀሐይ ከሆነ በቀን እሽክርክሪት ውስጥ ፀሐይ ባለቤት ከሆነ ሰው መቁጠሪያ ያለበት በፀሐይ ነው። ስለዚህ እውነቱ የተኛው ነው የምንለው የኢትዮጵያ አቆጣጠሩ። ለምን? በፀሐይ ስለምትቆጥር እኛ ቤተክርስቲያን ማለት ነው፣ ወይም ሀገሪቷ በፀሐይ ስለምትቆጥር። ሁለተኛ እውነት ነው የምንልበት ምክንያት ዘመን የተጀመረ ወይም ደግሞ የዘመን መለወጫ የተጀመረው መስከረም ነው። ሁልጊዜ
ለእሱም ምክንያት አለው።
አዎ፣ ልክ የምንሆንበት ምክንያት አንደኛ ዘመን መቁጠር የጀመረው በመስከረም ነው። በኋላም ደግሞ እግዚአብሔር እስራኤል ከግብፅ ሲወጡ ባርነትን አሸንፈው ከባርነት ነፃ ሆነው ሲወጡ ሚያዚያን ነው እንዲቆጥሩ ይነገራቸው። አውሮፓውያን ግን ወይም ከመስከረም ወይም ከሚያዚያ ስላልሆኑ ትክክል አይደሉም አጭሩ። ደግሞም ጥንት ዓለም ሲፈጠር ደግሞ በመስከረም ነው ሀብሎ የተጀመረው።
መስከረም ይሁን
አይደለው መጽሐፍ ቅዱስ ይላል ራሱ ቅዱስ መጽሐፍ ነው የሚለው።
መስከረም ሁሉ መጀመሪያ ነው የሚሉኝ
ይላል በደንባው።
በእኛ ሀገር እንግዲህ የዘመን መጀመሪያ ብቻ ሳይሆን እንግዲህ ትምህርቱ ምኑም የሚጀመረው መስከረም ነው።
አዎ ስለዚህ የትምህርት መጀመሪያም ነው ዘመንም ደግሞ መቆጠር ሲጀምር በመስከረም የተጀመረው። በኋላም ደግሞ እግዚአብሔር ለሰው ልጆች ከህገ ልቡና ወደ ህገ መጽሐፍ ሲሸጋገሩ ሚያዚያ የዘመን መቆጠር እንዲሆን ያደረገው። እኛ ልክ እንደሆነ ለማረጋገጥ ስንፈልግ ወደ ትምህርት ቤታቸው እንሄዳለን። በትምህርት ቤታቸው እኛ ልክ መሆናችንን አረጋግጠውልናል።
ለምን እንደኛ ይዘጋሉ እንደኛ ይከፍታሉ ለማለት ነው።
አዎ
አድማጮች አሁን አይቀሬ የግድ የሆነው ልዩ የአሜሪካ ድምጽ ተከታታይ ፕሮግራም የአገር ጉዳይ ነው። ሰዓት አሁን የአገር ጉዳይ ዝግጅታችን ዛሬም ተሰናድቷል።
ከኛ ካዘጋጆቹ አቅም በላይ የሆነ ነገር ገጥሞን ካልተውኑ በቀር
ሁሌም በአገር ጉዳይ ላይ እንግዶች ጋብዘን እናወያያለን።
ኢትዮጵያን ማን ይታደጋት በሚል ርዕስ
አዲስ አበባ ላይ እሁድ እሁድ የሚካሄደው ውይይት
ዛሬ አራተኛውና የመጨረሻው መሆኑ ተነግሮናል።
በርዕሱ ዙሪያ ታዲያ የፖለቲካ ድርጅቶች ሚና፣
የምሁራንና የሃይማኖት መሪዎች ሚና እና
የሲቪክ ማህበሮችን ሚና በተመለከተ ንግግሮች ተደምጠዋል።
እኛ ለዛሬ በሲቪክ ድርጅቶቹ ዙሪያ የነበረውን ልናይ ነው።
በውይይቱ ላይ የተሳተፉት አቶ ታደለ ደርሰ ናቸው። ወደ ውይይታችን እንዝለቅ።
መጀመሪያ አቶ ታደለ ደርሰ ከልብ አመሰግናለሁ፣ ራስዎን በማስተዋወቅ ውይይቱን ቢጀምሩልን።
አመሰግናለሁ። ታደለ ደርሰ ግርማ እባላለሁ። የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ኤግዚኪቲቭ ዳይሬክተር፣ የዓለም የሰላምና የመልካም ስነምግባር አምባሳደር።
ምንድን ነው አገልግሎቱ? የተቋቋመ ረዥም ጊዜ ነው።
ቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ላለፉት 15 ዓመታት ህብረተሰቡን በተለያየ ሙያ ነው ሲያገለግል የቆየው። ከዚህም አውደ ጥናቶች ይሰጣል፣ አጫጭር ስልጠናዎች ይሰጣል። ኮርሶች ከሚሰጣቸው ስልጠናዎች መካከል የአስተዳደርና ስራ አመራር ሙያ ማሻል ፖለቲካ፣ የአካባቢ መስተዳደር ኮርስ፣ የቤተሰብ አመራር ትምህርት፣ የሰራተኛ ትምህርት፣ የአንዳንዱ ስልጠና ለአስራ አምስት።
እንግዲህ ይሄ የሰማያዊ ፓርቲ ያዘጋጀው በየእሁዱ የሚካሄደው ዛሬ እሁድ የመጨረሻው ነው። ምናልባት እርስዎ ባለፈው ሳምንት ከተናጋሪዎች አንዱ ነበሩና ማንን ተወክለው ነው ይህንኑ ቪዥን ኢትዮጵያን ተወክለው ነው የተናገሩት ንግግር ያቀረቡት?
አዎ፣ በቦታ ተገኝቼ የመነጋገሪያ ንግግር ያደረግኩት ቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ የሚባለውን መንግስታዊ ያልሆነ ድርጅት ወክዬ።
ባለፈው ጊዜ ምንድን ነበር ትኩረት ያደረጋችሁት? እርስዎ በተለይ በምን ነጥብ ላይ ነው የተነጋገሩት ወይም ንግግር ያቀረቡት?
የሲቪሉ ማህበረሰብ ሚና በሀገር ግንባታ፣ በሀገር ጉዳይ ላይ እና በወቅታዊ ጉዳዮች ምን መሆን አለበት?
እኛ የሀገር ጉዳይ ብለን የሀገር ጉዳይ ያሳስቦታል ወይ ምንድን ነው የሚያሳስቦት ብለን እንደምንጠይቀው ይህን ጥያቄ ለእርስዎ ምን ላቅርብና ዛሬ በኢትዮጵያ ያለው አሳሳቢ ሁኔታ ምንድን ነው?
እንግዲህ እንደሚታወቀው ሁሉ ዛሬ በኢትዮጵያ ውስጥ የሚታየው አሳሳቢ ሁኔታ ዜጎች መቀራረብ አልቻሉም፣ ዜጎች መነጋገር አልቻሉም፣ ዜጎች መደማመጥ አልቻሉም፣ ዜጎች መተማመን አልቻሉም። አንዱ ዲሞክራሲ ውበቱ ልዩነትን ማስተናገድ መቻል። ዲሞክራሲ ማለት የሚገባን አለማጣት፣ የማይገባን አለመመኘት ማለት። ይህ ከሆነ ዜጎች በሀገራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ፣ ዜጎች በድንበራቸው ጉዳይ፣ ዜጎች በሰላማቸው ጉዳይ ያገባቸዋል፣ ይመለከታቸዋል። በዚህ ረገድ ደግሞ ነገርም ሆነ ስራን ለማሸነፍ መቀመጥ ያስፈል፣ መነጋገር ያስፈል። ንግግሩ ደግሞ በእውነት ላይ የተመሰረተ በዚህ ረገድ ይህ እንደ አንድ ሲቪክ ማህበር ወይም እንደ አንድ ዜጋ በሀገሪቱ ላይ ያገባናል። በሲቪክ ማህበር ደግሞ በህብረተሰቡ ደግሞ የተለያየ ትምህርት መስጠት ያስፈልጋል። ትምህርትን ሲሰጥ ደግሞ ወገናዊነትን ለህዝብ፣ ወገናዊነትን ለዲሞክራሲ፣ ወገናዊነትን ለህገ መንግስት በማድረግ የሚሰጥ ትምህርት ያለበት። ከዚህ ሁኔታ አኳያ ነው ያገባኛል፣ ይመለከተኛል የሚል ባለድርሻ አካላት ዛሬ በሀገር ላይ ብዙ ስለዚህ ችግሩን ሊፈቱ የሚችሉት ችግር አለ ስላልን ብቻ አይደለም። ችግሩ መዋቅ ራሱ የችግሩ አንድ መፍትሄ ቢሆንም ከዛ ተነስቶ ግን መወያየት ደግሞ ሌላው ሁለተኛው መፍትሄ። ስለዚህ በግልጽ መነጋገር፣ መቀራረብ፣ መወያየት፣ መተማመን ያስፈልጋል። ውይይቱና ንግግሩ ደግሞ በእውነት ላይ መመስ አመለካከት አለ።
ችግሮች
ሁሉም አካላት ደግሞ
ችግሮች አሉ ሲሉ ያሉትን ተጨባጭ ችግሮች እስቲ ተንትኑልኝ፣ ያስቀምጡልኝ። ቀደም ሲል እርስዎም ዲሞክራሲ ማለት እንግዲህ ሊያገኙ የሚገባውን ነገር ማግኘት ነውና ዲሞክራሲያውን ተግባራዊ ሆኗል፣ ለኢትዮጵያ ሕዝብ ማግኘት የሚገባውን አግኝተዋል። ከዚያ አኳያ ያሉትን ችግሮች እስቲ ተንትኑልኝ።
የዲሞክራሲ ውበቱ ልዩነትን ማስተናገድ መቻሉ ነው ብያለሁ ቀደም ብዬ እንዳልኩ እና ዲሞክራሲ ማለት ደግሞ በህግ መተዳደር ማለት ነው። ለምሳሌ አንዱ ምንድን ነው የመልካም አስተዳደር ችግር አለ። ተጠያቂነት የለም፣ ተሳትፎ የለም፣ ኃላፊነትን መወጣት የለም፣ ለህዝብ ጥያቄ ምላሽ መስጠት የለም። ስለዚህ የመልካም አስተዳደር ችግሮች አሉ።
እንደ ችግር የዘረዘሯቸው ነገሮች በብዙ ሰዎች በብዙ አካላት የሚጠቀሱ ናቸው። በዚህም የተነሳ አሁን ያለው ሁኔታ በጣም ያሰጋል፣ ለአገሪቱ አንድነትም ያሰጋል። የአስተዳደር ለውጥ፣ የመንግስት ለውጥ የሚጠይቁ ሁኔታ አለ እስከ ማለት የደረሱ አሉ። እናንተ እዛ ደረጃ ተደርሷል ትላላችሁ? እናንተ ማህበር
አንድ ሀገር ውስጥ እንግዲህ ዲሞክራሲ አለ ሲባል ቢያንስ ሶስት ነገሮች መሟላት መቻል አለበት። አንዱ ግልጽ እንትን ነው ምንድን ነው ይሄ ነጻ ሚዲያ። ሁለተኛው ደግሞ ያገባኛል ይመለከተኛል ጥያቄ ማህበረሰብ መፍጠር ነው፣ የሲቪክ ማህበር ነው። ሶስተኛው ደግሞ ጠንካራ ተቃዋሚ ፓርቲዎች መኖር መቻል። እነዚህ ከሌሉ ዲሞክራሲ አለ ማለቱ ለእኔ ይከብደኛል። ስለዚህ እነዚህ ነገሮች ያስፈልጋሉ። እነዚህ ነገሮችን ለማምጣት ደግሞ ምን ያስፈልጋል? በግልጽ መነጋገርና መወያየት ያስፈልጋል። ስለማንነጋገር፣ ስለማንወያይ፣ ስለምንሰራ ችግሮቹ ከቀን ወደ ቀን እየጨመሩ እየመጡ ነው። የምነጋገር መፍትሄው እጃችን ላይ ነው ያለ።
ምናልባት
አልቻልም።
ይሄንን ቀደም ሲል ገልጠውልኛል። አንድ አገር ውስጥ ዲሞክራሲ አለ ለማለት ሶስት ነገሮችን ጠቅሰዋል፤ ነጻ ሚዲያ፣ ተጠያቂነት መኖር፣ ጠንካራ ተቃዋሚ ፓርቲዎች። እነዚህ ሶስቱ በኢትዮጵያ አልተሟሉም የሚሉ አካላት አሉ።
አዎ፣ እኔም በበኩሌ አልተሟሉም፣ ሙሉ በሙሉ አልተሟሉም። በከፊል ተሟሉ። ምንድን ነው? አድቮኬሲ ስራ ልንሰራ ተፈቅዶልናል። አድቮኬሲ ስራ ወይም የጥብቅና ስራ። ነገር ግን ሊያሰራ የሚችል ግራውንድ የለም፣ አያሰራ።
ስለዚህ ተሟልቷል፣ በከፊል ተሟልቷል ይባላል።
በከፊል ነው፣ ግን ይሄ መልካም ጅምር ነው፣ ግን በቂ አይደለም። በቂ ስላልሆነ ይሄ ነገር ያፈጻጸም ችግርም ስላለበት ይሄ መስተካከል አለበት ነው። የአድቮኬሲ ስራን ብንሰራ እንግዲህ በጉዳዩ የኢትዮጵያ በጎ አድራጎት ድርጅቶች ይህን እንዲጠቀሙ ከተባለ አፈጻጸም ችግር አለበት ነው። ይሄ ነው በከፊል ተሟልቷል፣ በከፊል አልተሟላም፣ ይቀረዋል ያልኩበት።
ግን ይሄ በከፊል ያለመሟላቱ ነገር አንዳንድ ወገኖች እንደሚሉት አገሪቱን አደጋ ላይ የሚጥል ይሆናል ትላላችሁ?
አዎ፣ ይጥላል። ምንም ቢሆን ምንም ሲቪክ ማህበራት ስልጣን ፈላጊዎች አይደሉ ወይም ለስልጣን የተቋቋሙ አይደሉ። ሲቪክ ማህበራት ህብረተሰቡን ለማንቃትና የህብረተሰቡን ግንዛቤ ከፍ ለማድረግ የተፈጠሩ ናቸው። በዚህ ረገድ ህብረተሰቡን ለማስተማር የህብረተሰቡን ንቃት ከፍ ለማድረግ ይድል ቢሆን እንኳን ልማት ተብሎ ሰብአዊ መብት ተብሎ ልማት ያለ ሰብአዊ መብት ያለ ልማት የለም። ስለዚህ ይሄ ካልሆነ ህብረተሰቡ ካላወቀ መብትና ግዴታውን ያወቀ ዜጋ ካልተፈጠረ እንዴት አድርጎ ነው ተጠያቂነትና ግልጽነትን ማፍሰን የሚቻለ? ይህንን ስራ ለመስራት ግን ህጉ ማዕቀብ ስለጣለ ከፊል ተሟልቷል፣ ከፊል አልተሟላም። ልክ የአውሮፓ ህብረት ሲቪል ሶሳይቲ ገንዘብ እንዳደረሱ እንደተቆጠረ ሁሉ ወርልድ ባንክ የዓለም ባንክ ከኢትዮጵያ መንግስት ጋር ከመልቲ ዶነር ትረስት እንዲመጣ ገንዘብ እንዳደረሱ እንደተቆጠረ ሁሉ አፈጣጠም ላይ ችግር አለበት እና ያ ነገር በትክክል ስራ ላይ እንደዋለ ሁሉ ሌሎችም ስራ ላይ ቢውሉ ከህጉ በፊት የኢትዮጵያ በጎ አድራጎት ድርጅትና ሲቪክ ማህበራት ሲሰሩ የነበሩትን ስራ መስራት ይቻላል። አሁን ግን እንዳይሰሩ አድርጓቸዋል።
በዚህ ሁኔታ ግን አንዳንድ ወገኖች ቁርጥ ያለ መልስ ወይም ማስተያየት አላቸው። ኢትዮጵያ አደጋ ላይ ነች፣ በቃ ይሄ ነገር በሰላም ቢፈታ መልካም ነው፣ ግን በሰላም እንዲፈታ ለነዚህ ችግሮች መፍትሄ ለመፈለግ ምን አስተያየት አላችሁ እናንተ እንደ ሲቪክ ማህበር? በሰላም የኢትዮጵያ ሁኔታ እንዲፈታ አሁን ሙስና አለ፣ ሰብአዊ መብት ረገጣ አለ የመሳሰለ በማለት መንግስትን የሚከሱ ወገኖች አሉ። መንግስት ራሱን ማስተዳደር አይችልም የሚሉም ሌላው ቀርቶ የራሱ የመንግስት ደጋፊ የሆኑ አካላት እየተናገሩ ናቸው። ስለዚህ ምንድን ነው እንደ መፍትሄ የምታቀርቡት በዚህ አሁን ተደቅኗል በተባለው ጉዳይ ዙሪያ? ተዋዳን አቶ ታደለ
እና እኔ ምንድን ነው ቀደም ብዬ እንደነገርኩ ሁሉ አንድ ሀገር ውስጥ ዲሞክራሲ አለ፣ አንድ ሀገር ውስጥ መልካም አስተዳደር አለ ሲባል የግድ ሶስት ነገሮች መሟላት አለባቸው፣ በተግባር መታየትም አለባቸው።
እሱን ዘርዝረናል። አሁን ወደ መፍትሄ ነው እንፈልገው።
በዛ ረገድ እንደው ሁሉም ባለድርሻ አካላት በሀገሩ ጉዳይ ያገባል፣ ይመለከተዋል። በግልጽ ሊወያይ ያስፈልጋል፣ ሊነጋገር ያስፈልጋል። እኔ በራሴ ጉዳይ ለመነጋገር ካልቻልኩ ስለ እኔ ሌላ ሰው ሊናገርልኝ አይችልም። እኔ መናገር ያለብኝ ስለ ራሴ ጉዳይ፣ ችግሩን ማውቀው እኔ ነኝ። ሌላው መንግስት በመንግስትነቱ ሆደ ሰፊ፣ መንግስት በመንግስትነቱ አጋሽ፣ መንግስት በመንግስትነቱ ይቅር ባይ፣ መንግስት በመንግስትነቱ መሀሪ፣ መንግስት በመንግስትነቱ ሆደ ሰፊ መሆን መቻል አለበት። ኢህአዴግ መንግስትም ነው፣ ኢህአዴግ ፓርቲም ነው።
ንግግር ሲሉ ከማን ጋር ነው ግን አቶ ታደለ? በዚህ ንግግር ውይይት ሲሉ ማከማን ነው የሚዋየው፣ የሚነጋገረው፣ የሚደራደረው?
ለምሳሌ ተቃዋሚ ፓርቲዎች ከመንግስት ጋር፣ መንግስት ከተቃዋሚ ፓርቲዎች ጋር፣ ሲቪክ ማህበራት ከመንግስት ጋር፣ መንግስት ከሲቪክ ማህበራት ጋር፣ የሃይማኖት ተቋማት ከፓርቲዎች ጋር፣ ፓርቲዎች ከሃይማኖት ተቋማት ጋር መነጋገር መቻል አለባቸው። ምክንያቱም የሚነጋገሩ ስለ ሀገር ጉዳይ ነው፣ የሚነጋገሩ ስለ ህዝብ ጉዳይ ነው፣ የሚነጋገሩት ስለ መሬት ጉዳይ ነው፣ የሚነጋገሩት ስለ ተከበረች ሀገር ነው፣ የሚነጋገሩት ስለ ዜግነት ጉዳይ ነው። ስለዚህ በጉዳዩ ላይ ሳይነጋገሩ ዝም ብሎ ዲሞክራሲ አለ ማለት የትም ሊያደርስ አይችልም። የዲሞክራሲ ውበቱ ልዩነትን ማስተናገድ ከሆነ ልዩነቶቻችን እንዳሉ ተነጋግረ መደማመጥ መቻል አለብን። አንድም መንግስት በመንግስትነቱ፣ አንድም መንግስት ደግሞ በፓርቲነቱ። አሁን ለእኔ ኢህአዴግ አንድም መንግስት ነው አንድን ፓርቲ ነው። መንግስት ሲሆን ምን ይስራ? ፓርቲ ሲሆን ምን ይስራ? ለይቶ ሊያሳየን ይገባል። በመንግስትነቱ ቀደም ብዬ የጠቀስኳቸው ነገሮች ማሟላት አለበት። ኢህአዴግ በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ መጨነቅ ያለበት እንዴት እንደሚሸነፍ መጨነቅ የለበት።
ግን ይሄ ንግግር አቶ ታደለ እንደ አቋረጥኩት እንጂ ይሄ ንግግር ከዚህ ቀደም ከሞላ ጎደል ተካሂዷል። መንግስት ከፓርቲዎች ጋራ፣ ፓርቲ ለፓርቲ፣ እርስ በርስ ግማሹ ግንባር በመፍጠር ውህደት በማድረግ የመሳሰለ ንግግር ተደርጓል። የአሁኑ ንግግር ግን በአንዳንድ ወገኖች አመለካከት የአሁኑ ንግግር የአሁኑ ውይይት ወደ ሽግግር የሚወስድ እንጂ ይሄን ያለውን ስርዓት አወያይቶ ጠግኖ እንዲቀጥል ለማድረግ አይደለም ይላሉ። እና እርስዎ ይሄ ንግግር እርስ በርስ ተወያይቶ ባለው ስርዓት መፍትሄ መፈለግ ነው ወይንስ የሽግግር ውይይት መደረግ አለበት ስርዓት የመለወጥ?
ምንድን ነው እኔ ልል የምፈልገው ነገር ምንድን ነው? ከምርጫ ቦርድ ያገኙት መረጃ ነው። 65 የፖለቲካ ፓርቲዎች አሉ ይላል ምርጫ ቦርድ። እነዚህ 65 የፖለቲካ ፓርቲዎች በሀገር ጉዳይ በሀገር አጀንዳ ላይ ሊነጋገሩ ይገባል። ኢህአዴግም ከ65ቱ ፓርቲ አንዱ ነው፣ ሊነጋገር ይገባል። ከዛ ባሻገር ደግሞ ከመነጋገር ባሻገር ከተቃዋሚ ኃይሎች ጋር መነጋገር በመንግስትነቱ ኢኔብሊንግ ኤንቫይሮንመንት ውጭ ሁኔታ መፍጠር ግዴታ አለበት። በፓርቲነቱ ደግሞ እንዴት እንደሚያሸንፍ እንጂ እንዴት እንደሚሸነፍ መጨነቅ የለበት። ተቃዋሚ ፓርቲዎች ደግሞ ኢህአዴግ አይደለም እንደ ጭቃጫው ክፍል ሊፈጥራቸው የሚገባ ራሳቸው መፈጠር መቻል አለባቸው። በዚህ ጉዳይ ላይ ሆኖ የፓርቲና የመንግስት ልዩነትን ኢህአዴግ ሊያሳይ የሚገባል፣ በአሰራር ደረጃ፣ በመርህ ደረጃ። ሌላው ደግሞ ተቃዋሚ ፓርቲዎች አሉ። ተቃዋሚ ፓርቲዎች እርስ በርሳቸው ከመነጣጠል ይልቅ አንድ ሆነው በሀገር ጉዳይና በህዝብ ጉዳይ ላይ በዓላማ ጉዳይ ላይ አንድ ሆኖ ሊነጋገሩ ይገባል። አንድ ሆኖ ከመነጋገር ይልቅ አሁን መለያየቱ እየቀናቸው ነው ያለ። ይሄ ምቹ ሁኔታ አይደለም። እዚህ ረገድ መናገር
እኔ ምናልባት ጥያቄን በትክክል ካላቀረብ ይቅርታ ጠይቃለሁ። አሁን ያለው ወይም ሊደረግ የሚገባው ንግግር ስርዓት ለመለወጥ የሽግግር መንግስት ለመመስረት የሚካሄድ ውይይት እንጂ ተወያይቶ መንግስትን አስተካክሎ እንዲቀጥል ማድረግ አይደለም የሚሉ አካላት አሉና በእናንተ አስተያየት የሽግግር ስርዓት አዲስ የሽግግር መንግስት ለመመስረት መካሄድ አለበት ውይይት እንደሚሉት ወይም ያን ሐሳብ ከመያንጸባርቁ ጋር ተስማማላችሁ ወይ ማለት ነው?
ተስማማለሁ። በመነጋገር ብዙ መፍትሄዎች ሊመጡ ይችላሉ። ሽግግርም ያስፈልጋል። ይሄ እኮ በሊዝ የተገዛ ቦታም አይደለም።
አሁን ያለውን ገዢ ፓርቲ ኢህአደግን መክሮና ዘክሮ ጥሩ መንግስት ለማድረግ ይቻላል የሚል አመለካከት አለው ትርሶ?
በእውነት ላይ ከተነጋገርን ይቻላል። በእውነት ላይ ካልተነጋገርን ግን አይቻልም። ንግግራችን ግን በእውነት ላይ መሆን መቻላል።
መንግስት ለመሆን አቅቶታል ስለተባለ ነው ይህን ጥያቄ ያቀረብኩት።
እስከ መቼ ድረስ ነው የውሸት ኑሮ እየኖርነው? የእውነት ሞት የምንኖር? ይህ ያስጨንቀኛል። ይህ ስለሚያስጨንቀኝ የእውነት ኑሮ እየኖርን የእውነት ሞት እንሙት። ሁላችንም በእውነት እንነጋገር። ሁላችንም እናርሳለን እኮ።
መልካም ውይይታችን ይቀጥላል። አቶ ታደለ፣ ምናልባት አድማጮች ሁለተኛውን የማጠቃለያ ውይይታችንን በመፍትሄው ላይ እናተኩራለን። እስከዛ ድረስ ይጠብቁኛል። ወደ ሁለተኛው ከመሄዳችን በፊት
እጠብቃለሁ።
የአገር ጉዳይ ሁሉ አልተቋጨም። ሁለተኛ ክፍል ዛሬውኑ ይቀርባል።
ዛሬውኑ ቆየት ብሎ ከአንድ ፕሮግራም በኋላ ይቀርባል። አድማጮች እንዳትሄዱ፣ ተከታተሉ። ታዲያ ተሳትፏችሁ ዛሬም ይጠበቃል።
አሉላ።
አቤት።
ቀጣዩን ባዶ ቦታ ሙላ።
እሺ።
አባይ ጉደል ብለው አለኝ በትሳስ በልሙላ።
የማን ልብ ይችላል እስከዚያው ድረስ ነው አዲሱ።
ጎበዝ። ወይም ደግሞ አባይም ቢሞላ አለው መላመላ ይባላል።
አባይም ቢሞላ መሻገሪያው ሌላስ ተብሎ ይለ?
የንጉሥ ያክሌሉን ዝግጅት ዳር ዳር ይያልነው ነው።
አሳብላሽ አለው አባይ ዳር ነው ቤቴ።
ዶሮ መረቅማ ከወዴት አባቴ ይለዋላ በንጉሱ ዘመን የነበረ ዘመኛ።
በደርጉ ዘመን የነበሩ የዩኒቨርሲቲ ተማሪዎች ደግሞ ንጉሴ በአባይ ዙሪያ ያሰናዳውን ተከታታይ ዝግጅቱን ዛሬ ይጀምራል።
መስኮቱን ስንከፍት ለዛሬው የመነሻ ዝግጅቱ
የቴሌቪዥን ካሜራ ባለሙያ የነበረውን ኤልያስ ብሩን ይዟል።
እናም አሁን
መስኮቱ ተከፈተ።
እስኪ ጠይቁልኝ የኢትዮጵያ ሕዝብን እስኪ ጠይቁልኝ ቤንሻንጉል ጉምዝን እስኪ ጠይቁልኝ ባህር ዳር ጎጃምን አባይን ህዳሴ አላችሁት ለምን? የአራት ሺው ዘመን ታሪኩ ቀረና አባይ ህዳሴ ነው ተባለ በዜና። ዜናውስ መልካም ነው፣ የኔ ግን ሐሳቤ ስጋቴ ወዲህ ነው። አባይ የሚለው ስም ተረስቶ እንዳይቀር ነው።
ወደ ሱዳን ውስጥ ተሻግረን ከገባን በኋላ እዛ ያለው በርበሬውም ሽንኩርቱም ቃሪያውም እህሉም ዘንጋዳውም በቆሎም ሁሉ እዚህ እኛ አዲስ አበባ ውስጥ ያለ ገበያ ነው የመሰለኝ። በእውነት መርካቶ የሄድኩ ነው የመሰለኝ። ያ ነው የማየው። ይሄ ለካ ከዚህ ከመሀል ሀገርም ወደዛ ከጎጃምም አካባቢ ምናምን ይሄዳል ወደዛ። ያንን አዎ ታዘብ። እንግዲህ አባይን በስፋት የምናይበት ቦታ ስንሄድ ለካስ ከደቡብ ሱዳን ጋር ድሮ ቀደም ብሎ በነበረው ስርዓት የእንግሊዞች ይሁን የጣሊያኖች አናውቅም እስከ ጋምቤላ ድረስ ትልልቅ ጀልባዎች እየመጡ ከግብጽ ጀምሮ እየመጡ የሚያስፈልገውን ነገር እየገዙ ከዛም ይዘው እየመጡ ሸቀጦችን ልውውጥ እንደነበረ የሰማ ነው። እዛን ጊዜ ነው እዛ ነው እንግዲህ ወዳደቁ አንዳንድ ነገሮችንም ጨማምረን ትንንሽ ጂቴዎች አሉ። ጂቲ ምልህ መርከብ መጥቶ ተጠልሎ ሰው ቀርቦ እቃ የሚያወርድበትና የሚያወጣባት አይነት ነገር የነበረውን ያንን ነገር ሰራራንና መጨረሻ ላይ የአባይ ነገር ገረመኝ። እዛ ስንደርስ ራሱ የመጣው ጀልባ ልበለው ወይም መርከብ አይደለም፣ ግን ለአካባቢው መርከብ ነው፣ ለእኛ ግን ጀልባ ነው ከማነሰው የተነሳ እንጂ። በሱ ሲሄድ ውሃውን እንዲህ የሚቀድበት ከኋላ የሚሽከረከረው ሞተር ጀልባውን ወደፊት የሚገፋው እንደ ማቀዝቀዣ ወይንም ደግሞ እንደ መቅሰቢያ የመቅሰቢያው አለ። እሱ ብቻ ነው አባይን የሚያነቃንቀው የነበረው። አባይ ግን መሄዱንም አታውቅም፣ ዝላጥ ብሎ ነው ያለው። ያም ጀልባ አልፎ ሄደ። እኛም እዛው ቁጭ ብለን ያንን ነገር አንዴ ቅጠሉን ስንወረውር አንድ ይሄ እኮ ባህር አይደለም የሚሄድ ወንዝ ነው አባይ አለ። አባይ ከሰከላ ጀምሮ ያንን ተራራ እየገመሰ እየዘለለ እያለቀሰ እየጮኸ ጣና ገባ። ከጣና ደግሞ ሲወጣ ጭራሽ ደግሞ እሪ እያለ እንባ ሳይሆን እንባ ታይ እንደውም ከሰው አይን የሚወጣ እንባ ኩልል ያለ ነው። ድፍርስ አይደለም ደም እያለቀስ ይወጣል። ከዚህ በኋላ ኤልያስ ተመልከት፣
ከኢትዮጵያ
ተመልከት፣ ከኢትዮጵያ እያለቀሰ ወጣ፣ እየሳቀ ወጣ፣ መጥቶ እየተፈጠፈጠ ኡኡ እያለ ራሱን እየጮኸ ወጣ። እዚህ ሲመጣ ግን ለማን ያልቅስ ደህና ሁኑ ብሎ ጸጥ ብሎ ወደ መቃብር እንደሄደ ሰው ድምፁን ሳያሰማን ሄደ።
ጳውሎስ ኞኞ ነው ይህን የተናገረው። የዛሬ 15 ቀን እንግዲህ አባይን ከመነሻው እስከ መድረሻው በካሜራቸው ቀርጸው ከዛሬ 38 ዓመት በፊት ጀምሮ ለታሪክ መዘክርነት ካቆዩ ሁለት አንጋፋ ባለሙያዎች ጋር መጨዋወት እንጀምራለን። በተከታታይ የዚያ ሰው ይበለን።
ወደ ቀደመው ነገራችን እንመለስ።
ያገር ጉዳይ አሁን ወደ ሁለተኛው ክፍል ተመልሰናል። ወደ መፍትሄው ጉዳይ አቶ ታደለ እንደ መፍትሄ የሚያቀርቡትን ሐሳብ በጥያቄ መልክ ላቅርብ። ይሄ ሁኔታ የሀገር ጉዳይ ያሰጋልና የሀገር ጉዳይ እንዴት ነው? አሁን በጣም አስቸጋሪ ሁኔታ ውስጥ ነው አገሪቱ ያለችው የሚሉ ወገኖች አሉና እናንተ ይሄ ችግር አሁንም ያሰጋችኋል ወይ? በኢትዮጵያ ያለው ሁኔታ መፍትሄ የምትሉት ምንድነው? የመሳሰለውን እንወያይ።
አዎ ያሰጋኛል፣ ያስጨንቀኛል። ምን ያስጨንቃል ምን ያሰጋል ብትለኝ የአራት ልጆች አባት ነኝ። ግን የልጆቼ የወደፊት ጣፋንታ ያሰጋኛል፣ የወደፊት ህይወቴ ያሰጋኛል። 25 ዓመት በዚህ ስራ ላይ ቆይቻለሁ፣ በተለያየ በሌላም ድርጅት፣ በዚህ ድርጅት ደግሞ 15 ዓመት ያለው። እስከ መቼ ድረስ ነው የውሸት ኑሮ እየኖርን የእውነት ሞት የምንሞተው ነው?
እና ምን ይሻላል
አስተዳደር ችግር
እና በዛሬቱ ኢትዮጵያ ተጨባጭ ሁኔታ ምንድን ነው? ምን ይሻላል ይላሉ? ሰላም ኑሮ በጤና መኖር እንዲቻል መፍትሄ ምንድን ነው?
መፍትሄው በጣም ጥሩ ነው። የፖለቲካ ፓርቲዎች ጋር ያለው መፍትሄ ከራሳቸው ጥቅም የፓርቲያቸውን ጥቅም ከፓርቲያቸው ጥቅም የሀገራቸውና የህዝባቸውን ጥቅም ሊያስቀድሙ ይገባል። በፓርቲዎች ዘንድ በሚዲያ ዘንድ ደግሞ ሁሉም የግልም ሆነ የመንግስት ሚዲያ ለህብረተሰቡ የእውነት ወቅታዊ መረጃ ሊሰጡ ይገባል።
ነጻ ሚዲያ የለም እያሉኝ ስለ ነጻ ሚዲያ ተግባራትና ኃላፊነት ከነገሩኝ፣ መንግስት ፓርቲዎችን በህገ መንግስቱ መሰረት ሊያሰራ አልቻለም ብለው ሲያበቁ እንደገና ፓርቲዎች እርስ በርስ እንዲህ ቢያደርጉ ብለው በምክር ደረጃ መስጠት ምናልባት ቀደም ሲል ከተናገሩት ጋር አይቃረንቦት?
መቃረን አይደለም። የሚመራ አካል ካለ ዛሬም ቢሆን የኛ አላማ ሲቪክ ማህበራት ማስተማር ነው። መማር የሚችላቸው ካለ እና ለምሳሌ ያጠፋ ሰው እኮ ሊያጠፋ ይችላል። ማጥፋት እኮ ጥፋት ብቻ አይሆንም። ወይ ጥሩ አሸናፊ ወይ ጥሩ ተሸናፊ መሆንም ያስፈልጋል። ያጠፉ ሰዎች አጥፍተው ይቅርታ መጠየቅ ጀግንነት ነው። ይቅርታ የሚጠይቅ ደፋር ሰው ነው። ፈሪ ሰው ይቅርታ አይጠይቅም። ይቅርታ የብርቱዎቹ ባህሪ ነው። የተበደለም ቂሙን ረፍቶ ለአንዴና ለመጨረሻ ሊተው የሚችለው በእውነት ላይ የተመሰረተ ይቅርታ መጠየቅ ሲቻል ነው። ስለዚህ ይቅርታ የሚጠይቅና ወደ መስመር ወደ ትራክ ሪከርዱ የሚመጣ ካለ ወደ ትክክለኛው አላማ ይሄ ይጠበቃል መፍትሄ። ከዛ ውጭ ግን በግልጽ ሁሉም ዜጋ ማንም ከማንም ሳይለይ በሀገር ጉዳይ በወቅታዊ ጉዳይ ላይ ልንነጋገር ይገባል። መፍትሄው በግልጽ መነጋገርና መወያየት ነው።
ይቅርታ ደግሞ የይቅርታን ጉዳይ ካነሱ በአሁኑ ሰዓት ይቅርታ መጠየቅ አለበት የሚሉት ክፍል አለ። ማ
ለምሳሌ እኔ የስነ ልቦና ባለሙያ አይደለሁ።
ይቅርታ መጠየቅ አለበት ያሉት ማንን ነው?
አነባለሁ። ይቅርታ መጠየቅ አለበት ያጠፋ ክፍል ይቅርታ መጠየቅ መቻል፣ ተጣርቶ ጉዳዩ በአስቸኳይ ይቅርታ ሊጠይቅ ይገባል። ለምሳሌ ያህል ቀደም ሲል አይተ እንደሆነ ለ11 ወራት ነው ለምናምን ጊዜ ያህል የአስቸኳይ ጊዜ አዋጅ ታውጆ ነበረ። የዜጎች ሰብአዊ መብት ተነስቷል። ያ የተነሳው ምንድነው? ሰላም ስለጠፋ ምናምን ተብሎ ነው። በዛን ሰዓት የታሰሩ ሰዎች አሉ። በዛን ሰዓት የመብታቸው የተረገጡ አሉ። እነዛ ሰዎች ካጠፉ እነሱ ይቅርታ ሊጠይቅ ይገባል። ካያጠፉ ከታሰሩ ደግሞ ያሰራቸው ክፍል ይቅርታ ሊጠይቅ። ዛሬ በኦሮሚያ አካባቢ ስትሄድ፣ ዛሬ አማራ ክልል ብትሄድ ብዙ ችግሮች ነበሩ። በእነዛ ችግሮች የተነሳ ደስ የተፈጠረ ችግር አለ። ያጠፉ ሰዎች ካሉ ጥፋታቸው ተነግሯቸው እነሱ ይቅርታ ሊጠይቅ ይገባል። ካያጠፉ ግን የታሰሩ ካሉ፣ ካያጠፉ ግን የተበደሉ ካሉ፣ ካያጠፉ ግን ሰብአዊ መብታቸው የተረገጠ ካለ ተጣርቶ ደግሞ አጥፊው ክፍል ይቅርታ ሊጠይቅ ይገባል። ያጠፋነውን ነገር ይቅርታ ልንጠይቅ። ይቅርታ መጠየቅ እኮ የብርቱዎቹ ባህሪ እንጂ የደካሞቹ ባህሪ አይደለም። ይቅርታ ደግሞ ጥያቄዎች ጀግኖች እንጂ ፈሪዎች ይቅርታ አይደለም።
መልካም መልካም ነው።
ይቅርታ መጠየቅም ባህል መሆን መቻል አለ። ይቅርታው ግን በእውነት ላይ መመ
እሺ፣ መልካም። ከቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ አቶ ታደለ ደስታ አድማጮቼ ስም ከልብ አመሰግኖታል።
እኔም እናንተም በጣም አመሰግናለሁ።
ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ
ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አድማጮች አሁን የእናንተ ነው ሰዓቱ።
ሰላም ለእናንተ ይሁን እያልኩኝ በሁሉ ክልል ኢትዮጵያ ፖለቲካ ጉዳይ ላይ በነበረው ውይይት ዶክተር ብርሃኑ እና አቶ የሸዋስ ሌሎችም ሁሉ አስተያየት ይሰጡ ነበር። ጥሩ ገንቢ መልካም ሀሳብ ነው። ሌላው በመጽሐፍ ቅዱስ ጉዳይ ላይ በኩሽ ስም የተተካው የኢትዮጵያ ስም መድሮ እንዲሆን አድርገዋል የተባሉት ዶክተር እና ፓስተር በጉዳይ ውስጥ ምንም የሉበትም። ፕሮፌሰር ጌታቸው ሲናገሩ የሰማው መሰለኝ በትክክል ነው ያሉት። በተለይ የጀርመን ድምፅ ሬዲዮ ጣቢያ ላይ የተሰጠው ማብራሪያ በተሰሙ ግልጽ ነው። የሉበትም በሌሉበት ነው ስማቸውን ያገነኑት ሰውየው እንጂ ምንም ያደረጉት ነገር የለም። የኢትዮጵያ ስም ሙሉ በሙሉ ከዛ መጽሐፍ ቅዱስ ላይ አልተነሳም። የተወሰነ ነው የተነሳ። ዶክተሩ እንደው ራሳቸውን ከፍ አድርገው ሁሉ ነገር እሳቸው እንዳረጉት እሳቸው እንደቀየሩት ነው በጥያቄ ሲፈልጓቸው ሁሉ አይመቸኝም ብለዋል። እና የሉበትም በሌሉበት ነው። እንደውም ምንም በዚህ ትርጉም ስራ ውስጥም አልገቡም የተባለ ውሸት ነው። ራሳቸው ስማቸው ስለተጠራ የሚያደርጉት እንትን ነው ስማቸውን ማግነን እና ጥሩ ነገር በጎ ነገር የላቸውም። ደግሞ አመሰግናለሁ። ኢትዮጵያን እግዚአብሔር ይባርክልኝ።
ሰላም የአሜሪካ ድምፅ እንደምን ናችሁ? አንድ የአማርኛ አባባል አለ፣ አያገባው ገብቶ አያወዛው ተቀብቶ ይባላል። አንድ በሎ የሚባል ግለሰብ ከካናዳ ሁልጊዜ እየደወለ የራሱን የሆነ ሀሳብ አይቀርብም። የሰዎችን ሀሳብ ግን ከሌን እንዲያደረጋችሁ ከሌን እንዲያደረጋችሁ እያለ ወቀሳ ያቀርባል። ለምን የራሱን ሀሳብ ብቻ አቅርቦ አስተያየቱን አይሰጥም? እባክህ ስለ ራሱ ብቻ ተናገር፣ ለሌላው ራሱ ባለጉዳዩ ይወቅበት። አመሰግናለሁ። አስበለው ነኝ። ቻው።
ጤና ይስጥልኝ ቪዎች። ሁላችሁም የዚሁ የዜና አቅራቢዎች በተለያየ ጊዜ በምታቀርቡት ነገር በጣም ደስተኛ ነኝ። ነዋሪነት የቶሮንቶ ነው። አቶ አክሊሉን በማቅረባችሁ በጣም ተደስቻለሁ። አቶ አክሊሉ በቅርብ የማውቀው ነው፣ ዊቼፐር ነው የሚሰራው። በጣም በጣም በቃ እንዴት ብዬ ልንገራችሁ፣ በቃ ለኢትዮጵያ ለማንም ደራሽ ነው። በሚያደርገው ነገር በጣም ደስተኛ ነኝ። ሌላው ደግሞ ምሁራኖች ታቀርባላችሁ፣ በብዙ በምታቀርቡት ነገር ደስተኛ ነኝ። ግን አንዳንድ ጊዜ በምታቀርቡት ነገር እገሌ ጠይቄ አላነሱ የሚለው ነገር ለእኔ ሙሉ አይሆንም። ብትችሉ ማንንም ብታቀርቡ ደስ ይለኛል። ወዳችኋለሁ። በምታቀርቡት በቃ ምንም ቪኦኤ አመልጦኝ አያውቅም። በእውነት ነው የምላችሁ፣ እንዲያመልጠኝም አልፈልግም። የቪኦኤ አድማጭ ሱሰኛ ሆኜላችኋለሁ። ወዳችኋለሁ። ባይ።
ሰላም የአሜሪካን ሬዲዮ የአማርኛ ድምፅ ፕሮግራማችሁ ውብ ነው። የዘወትር አድማጫችሁ ነኝ። በቪኦኤ 24 በምታስተላልፉት ላይ ለአመታት በቲቪው ላይ የሰው ፎቶ ታሳያላችሁ። እኛ የሰው ፎቶ ማየት አልናፈቀንም፣ ሰለቸን። የምናፍቀን የዓለም ተጨባጭ ሁኔታ እንጂ ፎቶ ማሳየት ከፈለጋችሁ የሀገራችን ቅርሶች፣ አብያተ ክርስቲያናት፣ መስጊዶች፣ ብርቅዬ የዱር እንስሳትና ጋራና ሸንተረሩ፣ ወንዞቻችን፣ ወዘተ የመሳሰሉት እያሉ በሰው ፎቶ አታሰልቱን። እባካችሁ አንሱት። አመሰግናለሁ።
ጤና ይስጥልኝ። ጋሻ ሉላ ሰላም ብያለኝ። ያው ጋሽ ብልም ምንም አይመስልም። ያው እንደ ምሁርነት እንደ ጋዜጠኝነት ጋሽ ይገባሃል። ና አሉላዬ፣ ሰላም ላንተ ይሁን። ያገባናል በሚለው ፕሮግራማችን ሰማለሁ። እሁድን እንደውም አጠፈ ብላ በሶስት ቀን ትመጣ ቢሆን ደስ ይለኝ ነበረ፣ ግን አይሆንም። ይሄ ጊዜ ስራ ነው። ና አዎ፣ አወያዩ ምሁራኖችን ጥሩ ነው፣ ግን የዘነጋችሁት ነገር አለ። በዋት ራሴን ገምግም ያለውኝ የቆሸሸ ነበር አስተዳደር በእላው ላይ ያሉት። እነዚህ ራሳቸው እንደ ሰንሰለት የተሳሰሩ የራሳቸውን ግሩፕ መስርተው ታላቁ መሪ እያሉ ሲመጻደቁብን የነበሩ ናቸው ብሎ አዲስ እንትኖችን መርተዋል። ግን ታዲያ የታሰሩት ምሁራኖችም ጋዜጠኞችም የታሰሩት እነዛ እዛ በሚያራምዱት ሰንሰለት ወር በሚሰሩ ሰዎች ጊዜን ለምን አይለቀቁ? በስተት ነው የታሰሩት። ይቅርታ ጠይቁ፣ ፍርድ ቤቱን በነጻ ቢለቃቸው ደስ ይለኛል። ይህንን እንደው ብታወያይልኝ አሉላ ደስ ይለኛል። እወድሃለሁ፣ አከብርሃለሁ። ለጋሽ አዲሱማ እንደው ይችን መልእክት ልክ ያለው እንግዲህ ያው በአንድ ብይ ሁለታችሁ የእናንተ ስልክ ለማግኘት የመስቀል ወፍ መፈለግ ይሻላል። ደናውንልኝ
ባቀረብናቸውም ሆነ አድማጮች ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን
የተሳተፋችሁንም አመስግነ ለምሽቱ ያልነውን በዚህ ልንቋጭ ነው።
ይህ ዜማም እስከ ማጠቃለያ ዜና ያዳረሳችኋል።
መልካም የአውሮፓውያን አዲስ ዓመት 2018።
Yeah, for good or good, no one.